የትግራይ የውጭ ግንኙነት ቢሮ አምነስቲ ኢንተርናሽናል ረቡዕ ዕለት የትግራይ ኃይሎች በአማራ ክልል በቆቦና በጭና የፈጸሙት ጥቃት የጦር ወንጀልና በሰብዕና ላይ የተፈጸመ ወንጀል ሊሆን ይችላል ሲል ባወጣው ሪፖርት ላይ ምላሽ ሰጥቷል። የትግራይ መንግስትና የትግራይ ሰራዊት በሲቪሎች ላይ ያተኮረ ጥቃትን አይደግፉም የሚለው ሪፖርት በሰራዊታችን ላይ ጉዳት ለደረሰባቸው ተጠቂዎች ልባችን ይሰበራል። ይህን የፈጸሙ የሰራዊታችን አባላትን የትግራይ መንግስት ምርመራ አድርጎ ለፍትህ ያቀርባቸዋል ይላል። ደብዳቤው አክሎም የአብይ መንግስትና የአማራ ምሁራን ሲቪሎች ያለምንም መሳሪያ በጦርነት ላይ እንዲሳተፉ ሲያደርጉት በነበረው ቅስቀሳ ምክንያት ለዚህ ተዳርገዋል የሚል ሲሆን፣ በአንጻሩ አምነስቲ ኢንተርናሽናል በዚህ ሪፖርት ላይ መሰረታዊ መረጃዎችን ባለማካተት የትግራይ ኃይሎችን በጦር ወንጀል ለመክሰስ ቸኩሏል በማለት የትግራይ መንግስት አሁንም ቢሆን በገለልተኛ አካል ምርመራ እንዲደረግ ፍላጎት አለው ሲል ጥሪ አቅርቧል። ኤደን ገረመው ዝርዝሩን ይዛለች።
የትግራይ የውጭ ጉዳይ ቢሮ አምነስቲ ኢንተርናሽናል ከሰሞኑ ባወጣው ሪፖርት ላይ በዛሬው ዕለት የአራት ገጽ እርዝመት ያለው ምላሽ ሰጥቷል። ዓለም አቀፉ የሰብአዊ መብቶች ድርጅት አምነስቲ ኢንተርናሽናል ሮብ ዕለት ይፋ ያደረገው ይኸው ሪፖርት በአማራ ክልል ሰሜን ወሎና ሰሜን ጎንደር ዞኖች የህወሓት ኃይሎች ተቆጣጥረዋቸው በነበሩበት ወቅት በተለይም በቆቦና በተወሰኑ የጭና አካባቢዎች ሆን ተብለው በደርዘን የሚቆጠሩ ሰዎች ተገድለዋል፣ እድሜያቸው 14 ዓመት የሆኑትን ጨምሮ በደርዘን የሚቆጠሩ ሴቶች እና ልጃገረዶችም በቡድን ተደፍረዋል፣ የግልና የህዝብ ንብረቶችን ዘርፈዋል የሚል ሲሆን የትግራይ የውጭ ጉዳይ ቢሮ ባወጣው ምላሽ ላይ የትግራይ መንግስት የትግራይ ኃይሎች ይህን መሰል ሆነ ተብሎ በሲቪሎች ላይ ለሚፈጸሙ ጥቃቶች ፍቃድ እንደማይሰጥ አስረግጦ ማስታወቅ ይሻል የሚል ሲሆን፣ የትግራይ ኃይሎችም የኢትዮጵያ የኤርትራና የአማራ ክልል ኃይሎች በእኛ ላይ ያደረሱትን አይነት አሰቃቂ ህመሞችን በጎረቤት ክልል ህዝቦች ላይ ለመፈጸም የተሰማሩ አይደሉም ብሏል። ደብዳቤው ጾታዊ ጥቃቶች አካላዊና ስነ ልቦናዊ ጠባሳዎችን በሰዎች ላይ ጥለው ያልፋሉ፣ በሺዎች የሚቆጠሩ የትግራይ ሴቶችም የዚህ ጥቃት አስከፊ ሰለባዎች ናቸው ያለ ሲሆን፣ በትግራይ ሰራዊቶች ጉዳት የደረሰባቸውና በጦርነቱ ላይ ምንም አይነት ተሳትፎ የሌላቸው ሲቪሎችም ለተፈጸመባቸው ወንጀል እናዝናለን ብሏል። አያይዞም የትግራይ ሰራዊቶች ሆነ ብለው ሲቪሎችን አጥቅተው ከሆነም የትግራይ መንግስት ምርመራ በማድረግ አጥቂዎችን ለፍትህ ያቀርባል ሲል አስታውቋል። ይሁንና ይህን መሰል በግዴለሽነት የሚደረግ ጥፋት በሙሉ በአግባቡ ያልሰለጠኑና ምንም አይነት የጦርነት እውቀትና ስልጠና የሌላቸው እንዲሁም ያልታጠቁ ሲቪሎችን በሐሰት ፕሮፓጋንዳ በመቀስቀስ ወደ ጦርነት የማገደው የጠቅላይ ሚኒስትር አብይ አህመድ መንግስትና የተስፋፊ አማራ ልሂቃን ስራ ነው ሲልም ከሷል። ደብዳቤው አያይዞም ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል የትግራይ ኃይሎች ምንም ያልታጠቁ ሲቪሎችን አጥቅተዋል በማለት ለሪፖርቱ መሰረታዊ መረጃዎችን ከጀርባ ሳያስቀምጥ ለአንድ ወገን የወገነና የተሳሳተ ምስል በመስጠት ኃይሎቻችንን በጦር ወንጀል ወንጅለዋቸዋል ብሏል። ለዚህ እንደ ማስረጃነት በነሐሴ 2013 ዓ.ም መግቢያ ላይ የጠቅላይ ሚኒስትር አብይ አህመድና የአማራ ክልል ባለስልጣናት መላው የኢትዮጵያ ሕዝብ ባገኘው መሳሪያ ሁሉ የትግራይ ኃይሎችን እንዲዋጉ ጥሪ አድርጎ ነበር። ይህን ተከትሎም አሶሺየትድ ፕሬስ የተሰኘው የዜና አውታር እንደ አውሮፓውያን አቆጣጠር በነሐሴ 10 ላይ መንግስት ያደረገው ጥሪ 110 ሚሊዮን ህዝብን ወደ ግጭት የሚጋብዝ ነው በሚል ጽፏል ሲል ያብራራል። ይሄው የጠቅላይ ሚኒስትሩ ጥሪም በብሔራዊ ቴሌቪዥን ጣቢያ ላይ መተላለፉንና በጽሑፍ ጭምር የተቀመጠ መሆኑንም አስታውሳል። ይህ አደገኛ ጥሪም ለመለየት በሚያስቸግር መልኩ በጦርነት ተፋላሚ በሆኑና ባልሆኑ ወገኖች መካከል ያለውን መስመር በማደብ ሲያዘዝ ሲቪሎችን ለጥቃት አጋልጧል ብሏል። ደብዳቤው በሌላ ገለልተኛ አካል ምርመራ እንዲደረግ ጥሪ ያደረገም ሲሆን የአምነስቲ ኢንተርናሽናል ሪፖርቶች ውስጥ ክፍተት ናቸው ያላቸውን ነገሮችም ነቅሶ አውጥቷል። ይህም በጦርነት ጊዜ ራስን ከጥቃት የመከላከል መብታችንን ያንጸባረቀ ነው ብሏል። ይህ የዘር ማጥፋት ሲል በደብዳቤው ላይ የሰፈረው ጦርነት ከተጀመረበት ጊዜ አንስቶ ተፈጸሙ የሚባሉ ወንጀሎች በሙሉ ዓለም አቀፉ ማህበረሰብ በገለልተኛ አካላት እንዲመረምራቸው ጥሪ አቅርቧል። በዚህ ጉዳይ ላይ የአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብት ጥሰቶች አጥኚ አቶ ፍስሐ ተክሌ እንዲህ ብለው ነበር።
ያው የተለያየ ምላሽ ነው የሚሰጡት በእንደዚህ አይነት እንትኖች በሚኖሩበት ጊዜ እና አንዳንዴ ኢንቨስቲጌት ይደረግ ይላሉ፣ አንዳንዴ ደግሞ እንዲሁ አውትራይት የመካድ ነገር አለ እና ያው እሱ አያዋጣም። በሁሉም ወገን ላይ የምናየው ነገር ነው። በመሬት ላይ ለውጥ ማምጣት ከተፈለገ አንደኛ ምርመራ እንዲካሄድ ሁኔታዎችን ማመቻቸት፣ ሁለተኛ ደግሞ ለዚህ ጉዳት ሰለባ ለሆኑት አስፈላጊውን ካሳ እንዲያገኙ ማድረግ እና ድርጊቱን የሚፈጸሙትን በለህግ ማቅረብ። ስለዚህ እሱ እንትን የሚያል ነገር አይደለም። አንደኛው ከዚህኛው ይበልጣል እንደዚህኛው ይበልጣል ውስጥ የሚለውስ መግባት አያስፈልገንም። ሰብአዊ መብት ጥቃት አንድ ሰውም ላይ ተፈጸመ መቶ ምሳ ላይ የተፈጸመ ሁሉም ጥቃት ነው።
አድማጮች፣ የዚህን ዘገባ ሙሉ ዝርዝር በነገው ምሽት ይዘንላችሁ እንመለሳለን። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።